ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል።
ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ የካቲት 2 ቀን 2013 ዓ.ም ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ማክሰኞ የካቲት 2 ቀን 434 ቀናት አለፋቸው።
ወጣቶቹን ለማስፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ
በቅድሚያ ዜና በማስከተልም እውነትና ሀቅ እያደረ ይጠራል በሚል ርዕስ ከዝግጅት ክፍላችን የቀረበውን የዕለቱን ሐተታ እናሰማለን። ሐሰት የተጋቱ ፋላቀርና ማህይም ወጣቶች ቀሮነን ብለው የሚያጓሩት ጥላቻ ሲተከስ ይገባዋል። የሚያፈዝነው ግን ተምረዋል አውቀዋል ኢትዮጵያዊነታቸውንም ተቀብለዋል ያልናቸው ምሁር በሉን ባዮች የጥላቻና የሐሰት ዘመቻው ግንባር ቀደም መሆናቸው ነው። ኢትዮጵያውያንን እኛ ትላንትም ዛሬም ነገም ሰንደቃችን ምንም ልጣፊ የሌለበት አረንጓዴ ቢጫ ቀይ ነዘር አይደረስም እና ቢሳ አጋም እነ መንግስቱና ገርማሜን ዋይ እነ ገረሱ በላይ ዘለቀ አሞራው ጉብነስ ፊታውራሪ ወርቁ እነ ጥላሁንና ዋለልኝ እነ ጣይቱና ጽጌ ቆንጂትና ድላይ ሁሉ የተቀበሉት የተሰውለት የወያኔ ጉዲፈቻዎች የአረብ ገኛዎችና ሁሉ ኬንያ ኬንያ በሚል ርዕስ በሃማ ቱማ የቀረበውንና በሰኞ ምሽት ፕሮግራማችን ጀምረነው የነበረውን ጽሑፍ ሁለተኛ ክፍል እናሰማለን። በቅድሚያ ዜና።
በትግራይ የስልክና የኢንተርኔት አገልግሎቶች የተጀመረ መሆኑን ኢትዮ ቴሌኮም በሰጠው መግለጫ አስታውቋል። እስካሁን በትግራይ በልሽት ከደረሰባቸው ጣቢያዎች መካከል በ363 ጣቢያዎች ላይ ጥገና በማካሄድ የሞባይል ድምጽና የመደበኛ ስልክ አገልግሎት የተጀመረ መሆኑን ተገልጿል። በአሁን ወቅት ከዋና ዋናዎቹ ከተሞች ማለትም ከመቀሌ፣ አዲግራት፣ አድዋ፣ አክሱም፣ ሽሬ፣ ሌላ በ26 ከተሞች ላይ አገልግሎት መጀመሩም ታውቋል። በሌላ በኩል የአውሮፓ ህብረት በሰጠው መግለጫ የኤርትራ ወታደሮች በትግራይ ውስጥ በርካታ በደሎችን መፈጸማቸውን ገልጿል። በአስቸኳይ ለቀው እንዲወጡ ጥሪ አድርጓል። ከጥቂት ቀናት በፊት ተመሳሳይ ያቋም መግለጫ በአሜሪካ መንግስት በኩል መሰጠቱም ይታወቃል። የአውሮፓ ህብረት ያካባቢው ልዩ መልእክተኛ ሆነው የተመደቡት የፊንላንዱ የውጭ ጉዳይ ሚኒስትር በቅርቡ ወደ አዲስ አበባ መጥተው ከአገዛዙ ባለስልጣኖች ጋር ይነጋገራሉም ተብሏል። ለአውሮፓ ህብረት መግለጫ ከአገዛዙም ሆነ ከሻቢያ ባለስልጣኖች ሰጠ መልስ የለም። ባለፈው ታህሳስ ወር የአውሮፓ ህብረት የመደበው የ90 ሚሊዮን ዩሮ የበጀት ድጋፍ ማቀም ማድረጉ ይታወሳል። ሰኞ የካቲት 1 ቀን የጠለምት ወረዳ ነዋሪዎች በማይጸምሪ ከተማ ሰላማዊ ሰልፍ ማድረጋቸው ታውቋል። በተካሄደው ሰላማዊ ሰልፍ የወረዳው ነዋሪዎች ያገዛዙ ባለስልጣኖች የማንነትና ያስተዳደር ጥያቄያቸውን በአግባቡ አድምጠው ህጋዊ ምላሽ እንዲሰጡም ጠይቀዋል። ከተያዙት መፈክሮች መካከል ዘላለማዊ ክብር ለዚህ ላበቁን የዘመናችን ጀግኖች ሰማዕታት፣ የጠለምት አማራ ህዝብ በማንነቱ የማይደራደር ኢትዮጵያዊ ነው፣ በሀገረ መንግስት ግንባታ ሂደት ያበረከተው አስተዋጽኦ የሚያኮትሱ ኃይሎች ያፍራሉ፣ እውነተኛ ማንነታችን አማራ ወሰናችን ደግሞ ተከዜ ነው፣ የጠለምት አማራ ህዝብ ከወንድም ትግራዋይ ጋር እንደ ሻማ ተጋምዶ የሚኖር እንጂ በጥላቻ አይተያይም፣ ሰላም ፍቅር ወንድማማችነትና አቃፊነት የአማራ ህዝብ መለያ ነው የሚሉም ይገኙባቸዋል። ከአዲስ አበባ ውጪ ያስተማሩ የሚገኙ መምህራን በማሻሻያ የተወሰነላቸውን የደሞዝ ጭማሪ ያላገኙ መሆናቸውን ገልጸዋል። በሐምሌ 1 ቀን 2011 ከተደረገው ማሻሻያ ጀምሮ ለእያንዳንዱ መምህር መከፈል የነበረበት የ9 ወር የደሞዝ ክፍያ ያልተሰጣቸው መሆኑን በየክልሉ የሚገኙ መምህራን ለዜና ተቋማት ገልጸዋል። ምንም እንኳን በሚያዝያ 2012 ላይ ጭማሪው በውዝፍ መልኩ ቢሰጥምና እንዲሁም ከግንቦት 12 ጀምሮ በየወሩ ደሞዝ ላይ አካትቶ መክፈል የተጀመረ ቢሆንም ከሐምሌ 2011 እስከ መጋቢት 2012 ያለው የ9 ወር ክፍያ እስካሁን ያልተከፈላቸው መሆኑን በመግለጽ ያማረሩም ይገኛሉ። በአዲስ አበባ የሚገኙ መምህራን ሙሉ በሙሉ ሲከፈሉ በየክልሉ ያሉ መምህራን ግን እስካሁን ያልተከፈሉ ከመሆናቸው በላይ ይህን ጉዳይ አስመልክቶ ለሚመለከታቸው ያቀረቡት አቤቱታዎች ሁሉ ሰሚ ጆሮ እንዳላገኘ መምህራኑ ተናግረዋል። ለመምህራን መብት መቆም የሚገባው የመምህራን ማህበር ታብየው የጉዳዩን ትክክለኛነት ለማስተባበል ባይቃጣም ለመምህራኑ መብት ይታገል ግን አልታየም ተብሏል። ሰኞ የካቲት 1 ቀን መከላከያ በፌስቡክ ገጹ ላይ በዘገበው መሰረት የአባይ ግድብንና የኢትዮጵያ ሱዳን ወሰንን ለመጠበቅ ግዳጅ የተሰጠው ክፍለ ጦር ስር የሚገኘው በአስተማማኝ ሁኔታ ላይ የሚገኝ መሆኑን ገልጿል። በርጌዱ ከመድፍ ጀምሮ የታጠቃቸው ከባድ የውጊያ መሳሪያዎች፣ ተሽከርካሪዎችና የሰራዊት አቅም በአጥጋቢ ደረጃ ያሉ መሆናቸውን ገልጾ ከውስጥም ሆነ ከውጪ በአገሪቱ ሉዓላዊነት ላይ የሚቃጡ ጥቃቶችን ለመመከት በቂ አቅም ያለው መሆኑን አረጋግጧል ብሏል። መግለጫው በአባይ ግድብ ላይ ሊቃጣ የሚችለውን ማንኛውንም ጥቃት መከላከል ዝግጁ ነው ብሏል። የሱዳን ጦር የኢትዮጵያን ግዛት ወሮ በያዘው መሬት ላይ ወታደር ካሰማራ ከሶስት ወራት በላይ ቢቆጠርም አገዛዙ እርምጃ ያልወሰደው በትግራይ በተደረገው ጦርነት የወታደራዊ ብቃቱ በመቀነሱ ምክንያት ነው የሚሉ ክፍሎች ነበሩ። መከላከያ ያስተላለፈው መግለጫ አንድም ሱዳን የኢትዮጵያን ወታደራዊ አቅም ተገንዝባ ጦሯን ከያዘችው መሬት እንድታነሳ መልእክት ለማስተላለፍ አለያም አገዛዙ በሱዳን ላይ ጦርነት ለመጀመር ዝግጁ መሆኑን ለመግለጽ ሳይሆን አይቀርም በሚል ግምት እየተሰጠም ይገኛል። እስካሁን የኦነግና ሌሎች አሸባሪዎች በሰላማዊ ዜጎች ላይ የሚፈጽሙትን ግድያና ማፈናቀል ለመከላከልም ሆነ ለማስቆም መከላከያው ምንም እርምጃ ወስዶ አያውቅም። የአንበጣ መንጋ በኮንሶ መከሰቱ ተነገረ። በአሁኑ ወቅት በኮንሶ ወረዳ በመጨሎና ጃርሶ ቀበሌዎች በእርሻዎች ላይ ከባድ ጉዳት ማድረሱን የወረዳው እርሻና ተፈጥሮ ልማት ጽሕፈት ቤት የገለጸ ሲሆን የአንበጣ መንጋውን ለመከላከል ጥረቶች እየተደረጉ መሆኑን ተነግሯል። አድማጮቻችን ለዕለቱ ያዘጋጀናቸው ዜናዎች እነኚህ ነበሩ። ከቀሪ ፕሮግራሞቻችን ጋር አብራችሁን ቆዩም።
وشت روكي وصدال جن مچم ايمن لسم كولوني لنا منقاو يهن يترجو ايمسلوم وشت ولستقر يلو يتبالون يالسمو يمسل كزيه كزيا قرات او شتا تشوني زولي كان في فلقنا فزياو انكت مالتنا مسالك يامهون اتاكفلات شو خونوال درقوشم قطفال ያሰት የእድገት ሐዘን ሊቀመንበር ይሉት የነበረው የዛር ውላጅ ሲደረድርና ሲያቸከንም ነበር የመለዚናው ይቡድንም በተለይ ሚስቱ ስብሃትና ሲዩም ይሉንታና ሐፍረትን ወደ አፍጋኒስታን አሽቀንጥረው በጠራራ ፀሐይ ምንም ሳያፍሩ ይዋሹ ነበር ካልሞቱት ሁለቱ አሁንም ቅጥፈት በኩንታል ይተበቃል ፀረ ህዝቡ ስብሃት የጀግንነት ምሳሌ ነኝ ብሎ ሲዋሸን የነበረው ከዋሻ ተጎትቶ ሲወጣና በዙሪያው ሽሻና ሲጋራ እንጂ ሽጉጥ አለመገኘቱ ራሱንም አቦይ ትግራይ ይሉት የነበሩትንም አሳፍሯል። የመለስ ሚስት በሱ ጥረታ ገንዘብ የምኖር ችግር የሚያጠቃኝ ሴት ነኝ ብላ ልታሳምነን ስትደክም ታዝበናታል። ነቁብኝ ብላ ግን አላቆመችም። ኮሎኔል ሉገን ሁሉንም ሊያስነቀየጣረ ነው። በኢትዮጵያ ታሪክ ለመጀመሪያ ጊዜ ከብሔር ሃይማኖት ዘር የራቀ ድርጅት የመሰረትኩት እኔ ነኝ ሲል በሰሞኑ ተደምጧል። ብልጽግና ወንጌሉ ራሱ ሃይማኖት ነው። በወያኔም በኮሎኔሉም ጸረ ተዋህዶ ፖለቲካ ሲገፋ ቆይቷል። አሁንም ሹመትና ስልጣን ሃይማኖትን መሰረት ያደረገ ነው። የኮሎኔል አገዛዝ የዘር የብሔር ካልሆነ ወያኔም ኢትዮጵያዊ ነበር ቢባል አስገረመም። ውሸታቸው ልክና ፍሬናጣ በፖለቲካ መልክ የተደራጀና ከዘር ብሔር ሃይማኖት ነጻ ሆኖ በመርህና ርዕዮት ደረጃ የቆመ ይህ ባለጌ የነሱ ስብስብ እንዳልሆነ ህዝብ ሁሉ ያውቃል። የመጀመሪያው ያገራችን የፖለቲካ ድርጅት ማን ነበር የሚለውን እዚህ ላይ እንተውና በአጤው ዘመን ድርጅቶች ለህዝብና መደባዊ ኢትዮጵያዊ ጥቅም ሲደራጁ ቀደም ብለው የኤርትራ ግንባሮች ለጥቆም በኦጋዴን ከዚያም በወያኔ የተደራጁትና የተሰባሰቡት በብሔር ደረጃ መሆኑን ህዝብ ያውቃል። ያባም ሌሎችም ከስማቸው ጀምሮ የተደራጁት ለኢትዮጵያ ሲሆን ሪዮታቸውም ህዝባዊ እንደነበር ማንም ሊክደው አይችልም። የታሪክ ላጲሶች የያን ጊዜ ተራማጆች ገን ወልደታቸው ኦሮሞ የነበረውን ለምሳሌ ለብሔራቸው እንደታገሉ አስመስለው ለማቅረብ ከመሞከራቸው ባሻገር አማራው ተራማጅ ኦሮሞዎችን ጨረሳቸው ኢያፓም እርስ በርሱ አጣልቶ አፋጃቸው እስከማለትም ደርሰዋል። በጅምላ ያ ትውልድ የሚለው ተለምዶ ሆኖ ነገሮችን አደባለቀ እንጂ ያ ትውልድ ሰነል ፋሽስቶችና ባንዳዎችን አድሃሪና ተራማጆችን አገር ወዳድና ገንጣዮችንም ያቀፈ ነበር። ኮሎኔሉ ለታገል ተነሳው ሲል ኢትዮጵያዊ ድርጅቶች ውስጥ መርጦ አልገባም። የሆነው ወያኔ ነው። ኮትኩቶ በብሔር ጥበት ያሳደገውና እስከዛሬም አንጎሉን የሚገዛው ወያኔ ነው። ጸረ ኢትዮጵያ፣ ጸረይ ሀፓነተንም ወርሶ እስካሁን አለ። ሁሉ ይህን ሀቅ እያወቀ ታዲያ ለምንስ ነው ኮሎኔሉ ነጋ ጠባው ሸስ ሲጠርቅ የሚደመጠው? ግደይ በጋቢሳ ተተካ እንጂ ለውጥ የለም የሚለውን ጫና የምንሰጠው ዘረኛ አገዛዝ በምህርና ፖለቲካ ደረጃ መቀጠሉን ለማስረገጥ ብቻ ሳይሆን ዋና ዓላማችን ዜጎች ለውጥ አለ ብለው ተደናግረውና የትግል ተገቢውን ስልትም ስተው ለአገዛዙ ሰለባ እንዳይሆኑም ለማሳሰብ ጭምር ነው። በዘመናዊ ግንኙነት መገልገያ መሳሪያዎች መስክ ለውጥ በዓለም አቀፍ ደረጃ በመከሰቱ ጋዜጠኞችና አገዛዙ በተሰባበረ ዜናቸው በስፋት ሊያደናግሩን እድል ስላገኙ ብዙዎች ዴሞክራሲ የሰፈነ እየመሰላቸው ድረገጾችን ለንግድ ማዋሉ እየቀደመባቸው ከኮምፒውተር በስተጀርባና ጥላ በዘፈቀደ ስለፈለጉት የባጤ ቆጡን ማስፈሩን መሰልጠን መስሏቸው ባለበት በአሁኑ ጊዜ የድርጅትና የትግል ሚስጥሮች ማንም ሳይጠይቅ በአደባባይ ተሰጥተው ጉዳትም ሲደርስ እየታዘብን ነው። ምንም ለውጥ የለም። ዛሬ የባዕዳን የስለላ ድርጅቶች አገር ወዳድ ድርጅቶችን ሰርገው ገብተው ሊጎዱ ይንቀሳቀሳሉ። ሰርጎ ገቦችና ሰላይ ቅጥረኞች አሉ። ምንም አደጋ የሌለ የመሰላቸው ሚስጥርን የባቄላ ወፍጮ ያደረጉት ራሳቸውንም ድርጅትንም አገርንም ሲጎዱ ታዝበናል። የአሜሪካኖቹ ጸር ኦሳማ ቢንላደን ብዙ ዓመት ሊያመልጣቸው የቻለው ዘመናዊ መገናኛዎችን በመተው ነበር። የእጅ ቴሌፎን፣ ድረገጽ ወዘተ ሁሉም ይጠለፋል፣ ይነበባል፣ ይደመጣል። ጠላት አልተኛልንም ነውና ነገሩ ከፍተኛ ጥንቃቄ ማድረጉ ተገቢ ነው። ኮሎኔሉ ደግሞ በዚህ መስክ በስለላ መሰልጠኑ አሰልጣኞቹም አሜሪካና ሌሎች መሆናቸው ድብቅ አይደለም። የሚያዝናና ዴሞክራሲ ቀርቶ አንገት ቀናን የሚጋብስ የዴሞክራሲ ሁኔታ የለም። ማለትም ምናልባት ጊዜ ያለፈባቸው ወደ ተባሉት የትግል መንገዶች የካቲት 66 እና የኢሃፓን ትግል ያስታውሷል መመለስን ሁኔታው ግድል ይሆናል ማለትም እንችላለን። ያኔ መርሆዎችና ጽናቱን መላበስ የግድ መሆኑ ሳይታለም የተፈታ ነው። የስብሃትና ሌሎቹ ቅሌት ምናዋ ያቁርጠኝነትና መርዝ መዋጥ ራስን በክብር ማጥፋት የሚለውን ያስነሳል፣ አይጊዜ ያሰኛል። የወያኔ ጭፍሮች ዛሬ በከፋ ፍረት ተውጠው ስናይ ችግራቸውና የመጣባቸው ውርደት ይገባናል። ኢህአፓ በዚያን ጊዜም ቢሆን ስለ ድል ብቻ ሳይሆን በተለይም ስለ ሽንፈትና ውድቀት አመጣጥን በሚገባ ሊገነዘብ ንቃት ያዘለ ጥረት አድርጓል። የከሸፉ አብዮቶችን ታሪኮች በሚገባ አጥንቷል። ግን ቅሸት ተፈርቶ እንደሚባለው ሽንፈት ተፈርቶ ትግል አይጀመር አይባልምና በትግሉ ገብቶ መስዋዕትነትንም ተቀብሎ ታሪክ ሰርቷል። ወያኔንም በየጊዜው ሽንፈት አስከናንቦ እንደነበር አላምን ያሉ ዛሬ የሰዎችን ቡከንነት በማየት እንዲረዱትና እንዲቀበሉትም እነሆ አድርጓል። ኢህአፓ እነ ተስፋዬ ደበሳይን፣ ዳሮ ነጋሽን፣ ድላይ ጽጌን ወዘተ በሚጠቅስበት ጊዜ ወያኔዎች ማንነታቸውን በስብሃትና ቅዱሳን ነጋ፣ በእናባይ ወልዱና ሌሎች እጅ ሰጪዎች በሚገባ አሳይቷል። ያኔው ትግል ጊዜ ያለፈበት ሊሉ የሚቃጡትና ስልጡን ፖለቲካ ባይ የኮሎኔሉ ምንጣፎች ገንዘብ ሰብሳቢዎች እንደሚሉት ሳይሆን የተካሄደው ትግል ዛሬም ትምህርትን ሰጪ ስለሆነ በዝርዝር ሊጠናና አሁንም ጠቀሜታ ያለውን ተረድቶ በስራ ማዋልም የሚጠበቅ ይሆናል። በጽሑፍ መላላክ በእጅ ስልክን መጠቀም ሊተካው ጊዜው መጥቷል ብንል መሳሳት ነው የሚለን አለ። በሚስጥር ካልኮድ መጠቀምስ መልእክታችን ስውር አይደለም። ዘረኛውን ስርዓት ዘረክረክ ብለን የሳምንት ፋኖች የሳምንት ታራቂና እጅ ሰጪ ሆነን ልናሸንፈው አንችልም። ሙያተኛና ቁርጠኛ ሆነን መታገል አለብን። ተጎራችን ባንዳንጃውንም መንጥረን አውጥተን መጣል ይገባናል። የምቧጮ ጋሻ ከጦር አያድንም ነውና አገር አድን ትግላችን ተፋፍሞ ይቀጥል። ጎራችን ባስቸኳይ ይጽዳ። ዘረኛው አገዛዝ ይውደም።
ሰው በሉት የሰው ፈተነኝ ምን አድርግ ይለኛል ጌቶኝ። ሰው በሉት የሰው ፈተነኝ ምን አድርግ ይለኛል ጌቶኝ። አሆ
ተከታዩም ግጥም በሜሮን ጌትነት የቀረበ ነው።
ኢዚ አንዱኛ ተናጋሪ ሆናችሁ እንትችሉ ኢዚ ማለት እረፍ ወይ ታው ማለት ነው። ኢዚ መቼ ነው ግንኛ ወልደቱን እንደተው ለሐሳብ ልዩነት ዘብ የማናነሳው አንተም አቋም አለ እትማሰጠበት እኔም አላማ አለኝ የምሟገትበት የጋራ ጥያቄ ለማ መሆን አለበት። ለማን ነው አቋም? ለማን ነው ትግሉ? ለማን ነው የቆምኩት? ለማን ነው ነው ትግሉ? ለሀገሬው ከሆነ ማን ነው ርቃቃቂ? ሀገሬው ትግሉ ከተሜውን ሰዶ ገበሬውን ሰዶ ከተሜውን ገሎ ለሀገሬው ከሆነ አንተም አንተን አንተ እኔም እኔ ብንን ነው ባላገር ይበጀው ያውቃል ይኑር ተመረጠው። ይሄ ደም ይፈሳል አለም ደም ይፈሳል። ይሄ ትጋትኩ ወይም ሞቴንኩ ምን ይሉት ከሌት ነው ለሰላም ተጠርቶ ለለውጥ እየታጩ ለነጻነት ተብሎ የሀገርን ተስፋ መቀንቀን በጭቅ ለህዝብ ተቀንቴ ህዝብ እየገደሉ አብዮት በላቸው አይነት አኩኩሉ መቼ ነው የሚቆም? የደም ግብር ዜና የነሳብ ካልሆነ የሀገር ህልውና እኔ ካላቆምኩት አይጠናቀቀው በእኔ ካልታጠረ ይፈሳል ጀምረው የሚል ዘፈን ፈጥረት ልዩነት ሰበካ የሚል መዝሙር ይዘን አንድነትን እንካ ታዲያ እንዴት ነው መንፈስ የሚያሳይነት? ሰላም ሼክ ይመጣል ተመንጃት ወርቆ ፓስታ ካልተከፈተ ድብ ያንን ድብ ከዚህ ተደረሰ ተቃችን የጎላ የአገሬው ተወካይ ድምፅነን ያን ጎላ ላፍታ ዝም ብንል የህዝባችን ድምፅ ብቻ ከኛ ሌላ ስለዚህ ሊቁ ያንተ የውቀት ካባ ሰው ካላቀለለ፣ የኔ መራር ትግል ሞትን ካልገደለ፣ በሀሳብ ልዩነት ደም የፈሰሰ ሀገር ማይፈራ፣ አዲስ ቀን ሳይመጣ ህዝብ እያለቀሰ መንደር ማይሰራ፣ ስታውቀው ስናውቀው የነፃነት ጥቁን ካልን ዴሞክራሲ በሀሳብ እንለያይ፣ ስታውቀው ስናውቀው የነፃነት ጥቁን ካልን ዴሞክራሲ ለሀገር ጥቅም ሲባል በሀሳብ እንለያይ፣ ደም አይፈስ ጤዚ
የወያኔ ጉዲፈቻዎች የአረብ ገኛዎችና ሁሉ ኬንያ ኬንያ በሃማ ቱማ ቻን በፍቅር ገጥመን ሳንረሳ ችግር ኑሮን ችለን በሳቅ ሳንገታ ህይወትን ለሀገር ሳንሰጥ ሳንሰቃይ ደግ ቀን አይመጣ ነፃነትን አናይ። ወደ ሱዳን ለስደትና ትግል ካቀናን በኋላ እንደ ጠየቅነው ሱዳን በተጽዕኖ የተነሳ ጥገኝነት ሊሰጠን ባለመቻሉና እኛም ወደ ቻይና ሶቪየት ህብረት ወይም ምስራቅ ጀርመን በሚል የቀረበልንን አማራጭ አልቀበል በማለታችን በፖሊስ አጅበው አለምርጫችን ወደ ግብጽና ከዚያም አልጄሪያ ወደሚባል አገር ሰደዱን። የአልጄሪያ አገዛዝ ያደረሰብንን ስቃይና በደል በሌላ ጊዜ የምንመለስበት ይሁን በሚል ለለፈውና ከዚያ ሆነን ወደ አገር ቤትም ወደ አውሮፓና አሜሪካም ግንኙነት መስርተን የድርጅት መስረታውን ተያያዝነው። ጊዜያዊ አደራጅ ኮሚቴ ህግና ደንቡንም ይዘቱንም ገልጸን በቅድሚያም መሰረት የሐሰት የብራዚል ፓስፖርት አውጥተን አቅም ሲኖረን አንድ ጓድ ወደ አውሮፓ ዘልቆ ሊያደራጅና ህዋሳት ሊያቋቁም ሞከረ። በዚያን ጊዜ የተመለመለ አንዱ ነው ዛሬ መስራች ነበርኩ ብሎ የሚለፈፈው። ምንያም አዳነም እህቱ ንግሥት አዳነ በሞስኮ ተማሪ ስለነበረች ወደዚያው ዘልቆ እሷንም ክፍሉ ታደሰንም ሲመለመል ያኔ ከነሱ ጋር ይሰሩ የነበሩት እነ ዓለሙ አበበም በሂደቱ ተጠቃለሉ። ዓለሙ አበበ ለደርግ ደጋፊና አባል ሆኖ በአዲስ አበባ ከንቲባነት በቀይ ሽብር ስንት ጓዶችን ያስጨረሰ ፋሽስት ሲሆን ክፍሉ ታደሰ ራሱን መስራች አድርጎ ወሳጅና ዛሬም ካለው አንጃ ጋር የገጠመ ከወያኔም የሰራ ስለ ድርጅቱም መጽሐፍ ጻፍኩ ባይና በድርጅቱ ላይ ከባድ ጉዳት ያደረሰን ብተና ዛሬም ለሹሞቹ የሰገዱ አንጃዎች ጋር ሆኖ ያካሄደ ነው። የሱንም ባጭር ልቅጫውና ለዛሬ አልጀርስ ከተማ መጥተው ከተገናኙን ውስጥ እሱንም ዘሩ ከሸን መስፈናብቱ ኃይሌ ፊዳንም ቢያንስ መጥቀስ እችላለሁ። ከኃይሌ ፊዳ ጋር ያካሄድነው ሁለት ሰፊ ውይይቶች ሁላችንም ሰባታችን በተስማማንባቸው ነጥቦች ዙሪያ ሲሆን ከሱ ጋር በብዙዎች ስንስማማ በሌሎች ደግሞ ከቶም ልንሰምር አልቻልንም። አይደፊዳ በትህትና የሚናገርና የበሰለ ሰው በመሆኑም ለብዙዎቻችን ታላቃችን ነበር። በጥሞና ብናዳምጠው በአብዮትና አደረጃጀት በትጥቅ ትግል አስፈላጊነት ወዘተ ላይ ሆነ በዓለም አቀፉ የሶቪየት ቻይና ጠብ ወደ አንድ ወገን መዘንበሉ የአቋም ግዴታ ነው ያለውን አልተቀበልነውም። ይህ ብቻ አይደለም፣ ስለ ህዝብ ንቃትና ለለውጥ ዝግጁነትም ግምገማችን የተለያየ ነበር። በዋለልኝ የተጻፈው አዋጅ ለአዋጁ የሚለው ጽሑፍ ሆነ እኔ
በኒያምና ማኑኤል የጻፍነው እንኳ ለ77 ዓመተኛው የደም ልደቱ አደረሰው የሚሉ ጽሑፎች ጠንካራ ስለሆኑ ህዝብን ያስቆጣሉ በሚል በትግላችን መጽሔታቸው አርመውና ቆራርጠው እንዳተሙም ነግሮን ስለነበር በተጨባጭ ሁኔታው ላይ ግንዛቤያችን የተለያየ ነበር ማለትም ይቻላል። ምናልባትም አንዳንዶች እንደሚሉት እኛ ወጣቶችና በትኩሱ ከተማሪው ትግልና ከሀገር ቤት የመጣን ስንሆን እነሱ ደግሞ በእድሜም ገፋ አድርገውና በውጭም በተማሪነት ስለቆዩ ይሆናል። ቁም ነገሩ ግን አልተስማማንም። የሚሆነው በፖለቲካ አቋም ኢትዮጵያን በሚመለከት በተከሰተ ልዩነት እንጂ በጠረፍ ይውዳል ጸረ ኢምፔሪያሊስቱ መሰረት ልዩነት አልነበረንም ማለት ይችላለሁ። ተደራጅቶ በፓርቲ ትጥቅ ትግል ማድረግ ይቻላል ይገባል የሚለው ማቋማችን ላይ የነ ኃይሌ ድጋፍ አልተደመጠም። በወቅቱ በአሜሪካ እነ እንድሪያስም ለፓርቲም እና ለውጥ ገና አንድ ትውልድ በኋላ ቢታሰብ ይሻላል ባዮች ነበሩ። በመሆኑም በራሳችን አነሳሽነት ድርጅት ልንመሰርት ወስነን ወደ ምስረታው ስናቀናም ይህን ውሳኔ ለኃይሌ ፊዳ ነግረነው ነበር። በዚያን ወቅት ዛሬ ያንጃመሪ ሆኖ መስራች ሊቀመንበር ጠንሳሽ ነበርኩ የሚለውን ግለሰብ እኔ አላውቀውም ነበር። ትጥቅ ትግል ማካሄድ አለብን በሚል በየት ለሚለው የመጀመሪያ መልስ በባሌ ስለነበር በሶማሊያና በአቶ ዋቆጉቱ በኩል እንቅስቃሴ በማፈለጉ ብርሃነ መስቀል ከዚህ ሰው ጋር እውቅና ስለነበረው ሊሳሳፈው ጀመረ። በዚያን ጊዜ የዛሬው አንጃ መስራች ግንኙነቱ ከነ ኃይሌ ፊዳ ጋር እንደነበር አስታውሳለሁ። ሶማሌዎች ሲተርቱ ዋሾ ሰው ምስክር ሊሆኑበት የሚችሉትን ያርቃል ይላሉ። የኛዎቹ ቀዳዳዎች ደግሞ እስከ 600 ገጽ ጽፈው ያው ምስክሮች ሊሆኑ የሚችሉትን ሁሉ ይገድላሉ። ተስፋዬ ደበሳይን ሾፈር ነው እንዲህ ተባባልን። እውቀቴን አደነቀልኝ፣ መደበቂያውን አሳየኝ። ከሱራፌል ካባ ጋር ኦፕሬሽን በከተማ አካሄድ በጊዜው ለግርማቸው ለማ ይህን ያን መክሬው ነበር። ሻምበል አማሃ በተሰዋበት ተኩስ ልውውጥ ላይ ነበርኩ። ዘሩ እንዲህ ብሎ ነበር ወዘተ የሚሉትን አይናውጣዋሾች በምስክር እንዳነረታቸው የተጠቀሷቸው ሁሉ ተሰውተዋል። አንድ ሌላ ቀጣፊ ለምሳሌ ከጓድ ጋይም ጋር በግልጽ ግንኙነት በሚስጥር አዲስ አበባ እሳራ ነበር ያለውን በቀላሉ አውቀንበት ወያኔን አገልጋይ መሆኑን በጊዜውም አጋልጠነዋል። አሁንም ግን ስለ ያባ እንደ አቃቂ ጨርቃጨርቅ ፋብሪካ አንሶላ ይቀደዳል። ሐሰታቸውን መጽሐፍ ያደርጉና ውሸታም ከውሸታም እየተደጋገፈ ይተረተራል። እንቆቅልሽ ወዘተ ብሎ ከ700 ገጽ በላይ የጻፈ ወሽካታም እንዲሁ እኔን ጠቅሶ ሳያፍር የዋሸውን፣ ሌላው ደግሞ አዲስ አበባ ሆኜ ፋሽስቱ ኮሎኔል ላይ የሞት ፍርድ ፈረደ ብሎ የከተበውንም ከዚህ በፊት ማጋለጤን መጥቀስም እፈልጋለሁ። ውሸቶቹን አጋልጦ ሐቁን ማስፈር ለሰማዕትም ዝክር ነው በሚል እንጂ ይህ ትምህርት ለመጪው ትውልድ አስተማሪነቱ ያን ያህል ነው። ታዲያ ምን ይጠበስ ብሎም ሊታለፍ የሚችል ነው። ግን ሐቁን ክደው ሲዋሹ በዝምታ ማለፉ ከታሪክ አንጻር ትክክል ባለመሆኑ በየጊዜው ጊዜ ያስጠፉናል። ዘረኞች ዛሬ የአገራችንን ታሪክ ሲበርዙ ዝም ካልናቸው ጉዳቱ ግልጽ ነውና ምኒልክን ለቀቅ የምንላቸውም ለዚህ ነው። ኤርትራ የኢትዮጵያ ቅኝ ግዛት ናት፣ ኦሮሞ ኢትዮጵያዊ አይደለም ወዘተን ለሰኮንድም አንቀበልም ያልነው ውሸት ሐቅ እንዳይሆን ብለን ነው። የወሰድነው አቋም ዋጋ ከፍለንበታል። በተለይም ከኤርትራ ግንባሮች በኩልና ከረዳቶቻቸውም አንጻር ሐሰት የተጋቱ ፋላቀርና መሐይም ወጣቶች ቄሮነን ብለው የሚያጓሩት ጥላቻ ሊተከስ ይገባዋል። የሚያሳዝነው ግን ተምረዋል፣ አውቀዋል፣ ኢትዮጵያዊነታቸውንም ተቀብለዋል ያልናቸው ምሁር በሉን ባዮች የጥላቻና የሐሰት ዘመቻው ግንባር ቀደም መሆናቸው ነው። ለማንኛውም ከተነሳንበት አንጻር ዋናው ቁም ነገሩ ይቻላል ብለን ሳንፈራ ቆርጠን ተነስተንና ብዙ ችግርና መከራን ችለን ማደራጀት መደራጀት ታሪክ ሰሪ ድርጅት መመስረት መቻላችን ነው። ሌላው ትርፍ የታሪክ አጋጣሚ ውሳኔ ይሆናል። ዛሬም መንጋው ቢያጓራም ልዩ ኃይሎች መሰረትኩ ብሎ ቢውገረገርም ተራራይተን ከታገልነው ወደ መቀመቅ ልንፈደው እንደምንችል ትውልድ ሊያምንበት ይገባል። በድርጅቶች መሃል ልዩነት ሲከሰት ድንግርግራቸው የሚወጣባቸው አሉ። የህብረተሰብን እድገት ይዘትና አካሄድ መረዳት የተሳናቸው ናቸው። አሊያም ለስልጣን ሲሉ ተጋጩ ብለው ያማርራሉ። ትግላችን የማንንም ጎፈሬ ለማበጠር ሳይሆን የፖለቲካ ስልጣንን የህዝብ ለማድረግ ነው። ድርጅትና የድርጅት አባላት የህብረተሰቡ አካልና የቅራኔውም ነጸብራቅ ናቸው። ላንድ ግብ ቢሰለፉም ባንደር የወትር ቢሰባሰቡም ሁሉም አንድ አስተሳሰብና እውነትም ግለኝነትን አሸንፈው ለህዝብ ዓላማ ቆሙ ማለት አይደለም። የጸኑት ይጸናሉ፣ ሸብረክ ባዮችና ግለኞች ደግሞ ይለያሉ። እኔ ያልኩትም ባዮች ተነው አይጠፉም። የግል ስልጣንና ዝና ፍላጎት ያሸንፋቸዋል፣ ተክለ ሰውነት ይጠናወታቸዋል፣ የኮሪያው ኪም ኢል ሱንግ በሽታ ያጠቃቸዋል። በትግል ጊዜም አምባገነኖች ሊሆኑ በድርጅታቸውና በህዝብ ላይ ይመኛሉ። ይህ በኢህአፓም ተመክሮ የታየና የኖርነውና ጉዳት ያደረሰብንም ነው። ሁሉም አንድ ናቸው፣ ደርግም ወያኔም ኢህአፓም መኢሶንም ብለው ያኔ የለፈፉት ፕሮፌሰር በቅርቡ ደግሞ ለሹሙ ቅኔ ሊዘርፉ የጣሩት በጊዜው በሚገባ መልሰንላቸው ነበር። አንድ አልነበርንም አንድ አይደለንም ብለን ያፓና አንጃ የሐሳብ ልዩነት የላቸውም ሲልም አንዶሽ ካታ በቅርቡ ተደምጧል። አንጃ ነበርና ለምን ወገድ እንዳልነው ዛሬም አልገባውም ማለት ነው። በአሁኑ ጊዜ የመጀመሪያዎቹን አንጃ ጠቃ በሚል በድርጅቱ ላይ ሊዘምቱ የሚከጅሉ አሉ። ራነ መስቀልና ጌታቸው ማሩ የመጀመሪያዎቹ አንጃ አፈንጋጭና ሌላ ቡድን ፈጣሪ መሆናቸውን የመጀመሪያው ራሱ ለፖሊስ በሰጠው ንዛዜ አምኗል። ሁለተኛው ፍቅረኛ የፍቅረኛዋን ድርሳን ብትጽፍልንም ብዙ ቦታ ከሐቅ የራቀ መሆኑን እናውቃለን። ከደርግ ጋር አብረን እንስራ ብለው ያቀረቡት አቋም ድጋፍ ሲያጣ አፈነገጡና የብዙሃኑን ውሳኔ ረገጡ በሚል አንጃ ተባሉ እንጂ ለምንስ ሐሳቡ ቀረበ ብሎ ማንም የከሰሳቸው አልነበረም። ከድርጅቱ ሕግና ደንብ ውጪ በሚስጥር ከተፈሪ በንቲ ረዳት ኤዲሲ ከሆነው ከጌታቸው ማሩ ወንድም መለሰ ማሩ ጋር ሆነ ከአዲስ ዘመኑ ብርሃኑ ዘሪሁን ጋር ያደረጉት ግንኙነትና የወሰዱት እርምጃ ተጠያቂ አድርጓቸዋል። ጌታቸው ማሩን ገደሉትና በአሲድ አቃጠሉት ብለው የሚያሰሙትም ክስ የሚመለከተውን ግለሰብ መጠየቅ ትተውና ይባስ ብለው ባንጃነት አሁንም አቅፈው እኛን ኢህአፓዎችን ባያደርቁን ይመረጣል። በተጨማሪም ድርጅቱ በሞት የሚያስቀጣ ጥፋትን በሞት መቅጣት መብቱ ነው። ልሰናበት ያለውን ሁሉ ሲረሹን የቆዩት ጠባቦች በተለይ ድርጅታችንን ሊከሱ የሞራል ብቃት የላቸውም። እንደሚሉት አንገጥ ያለውን ሁሉ ብንረሽንማ ዛሬ በህይወት ተርፈው አፋቸውን ባልከፈቱብን ባልጻፉብንም ነበር። በሐሰት ሲናገር 15 ያህሉን ረሸኑ ያለውም ቡከን ተይዞ የተለቀቀው ወጣት ነህ ተብሎ ሳይሆን እነገሌ ባንጃነት ተሰማርተው አመራሩንም ሊገድሉ አሲረዋል ብሎ 21 ገጽ ሉክ ወረቀት ንዛዜ በማድረጉ መሆኑን የምናውቅ እናውቃለን እንጂ አንድ የአመራር ግለሰብ አይዞህ ብሎ ለቀቀኝ የሚለው ውሸት ነው። ደግሞስ ተለቀቅኩና ሱዳን ገባ ብሎ ከጻፈ በኋላ አምልጫቸው ሱዳን ገባ ብሎ መቀባጠር እርስ በርሱ አይቃረንም? በዚህም የጋራ አመራር ጉዳይ ቢነሳ ደግ ይሆናል። ኢህአፓ በጋራ አመራር ያምናል። በውስጡ አንድ አምባገነንን ማንገስ አላመነበትም። ማንም ግለሰብ ለብቻው ወሳኝ አሳሪም ለቃቂም ሊሆን አይችልም። ከመጀመሪያው ብርሃነ መስቀል የተባለው መስራች አባል የድርጅቱ ዋና ጸሐፊ ተብሎ እንደተመደበ ስታሊን በነፍሱ ሊሆን ሞክሮ ጓዶች ስለከፈሱት እና ስለወገዙት በድርጅቱ የአዲስ አበባ የሚስጥር ስብሰባ የዋና ጸሐፊ ቦታ ተሰርዞና የጋራ አሰራርም ተጠናክሮ እንዲሰደርጓል። በያፓ ውስጥ ዋና መሪና ሊቀመንበር እንዳይኖርም ተደርጎ በጋራ አመራር እንዲሰራ ተወሰነ። እኔም ውጭ አገር ስለነበርኩ ከድርጅት ፖሊት ቢሮ ወይም ስራ አስፈጻሚ ኮሚቴ አባልነት ተነሳሁ እንጂ አንድ ቀባጣሪ እንደጻፈው በድርጅቱ 10 ዓመት የውጭ ጉዳይ ኃላፊና የስራ አስፈጻሚ ኮሚቴ አባል ሆኜ አልሰራሁም። ያኔ 1967 ከዚያን ጊዜ ጀምሮ በድርጅቱ ላይ ሊወዘፉ የፈለጉ ግለሰቦች ሁሉ አንጃ ይሆናታል እንጂ እንዲፈነጩ አልፈቀድንላቸውም። የመሳት ሊቀመንበር ዘንድሮ መጣብን እንጂ ያባ ሊቀመንበር ኖሮት አያውቅም። አሁንም የለውም። የግለሰቦች ንብረት አልነበረም። አሁንም አይደለም። በኢትዮጵያ ደረጃም አምባገነን መሪዎች መሰየማቸውን ትላንትም ዛሬም ተቃዋሚ ነን። ይበንዲ እንዳለ ከዚያ ሁሉ አመታትና ተመክሮ በኋላ ነቃው መጠኩ ብሎ ማርክሲዝምን ሊተች የሚዳዳው ግለሰብ ባለፈው ሰሞን የጋራ አመራርን መርህ ወቅሶ ባህላችን ያለውን የጎበዝ አለቃነት ያንድ መሪ የበላይነት ሲመኝና ለዚህም በይፋ ሲቆም መስማቱ መቼም ያልታደለች አገር እንድንል ገፋፍቶናል። ሊቀጡ ሲገባቸውና ማፈሪያ ታሪክ የነበራቸውን በነጻ ለቀናቸው ዛሬ ተመልሰው ከስ በድርጅቱ ላይ ከመንዛታቸው በፊት ቆም ብለው ቢያስቡበትና አደብ ቢገዙ የተሻለ ይሆናል ብለን መምከር እንሻለን። ለጻፉት የሐሰት ስንክሳር እጥፍ የሐቅ መልስ ልንሰጣቸው ሐቁም ችሎታውም አለን ልንላቸውም እንፈልጋለን። ሐቅን ልናሰፍን ስንጥር ሐቅን እየካድን አይደለም። ጠባቦች በአጼ ምኒልክና በታሪክም ላይ ጸያፍ ዘመቻ ስላደረጉ ሐቁን መካድ ከቶም አይገባም። በአገራችን የብሔረሰብ ጭቆና ነበር። በሃይማኖትም በኩል እኩልነት አልነበረም። በአገራችን ባርነትም ነበር። ሙሶሎኒ የባርነትን ሽያጭ ላጠፋ ወረርኩ ያለው ውሸት ቢሆንም አጼ ምኒልክ ራሳቸውም ለአባ ጅፋር ሰው መሸጥ እንዲያቆም ማስጠንቀቂያ መላካቸውን ታሪክ ዘግቧል። ቤተ ጸሊምም አፈ ታሪክ አልነበረም። አጼ ምኒልክ በሰላም እጅ የሰጣቸውንና የበላይነታቸውን የተቀበለውን አልወጉም። ያልገበረውን ግን በኃይል ማስገበራቸው ሐቅ ነው። እነ ጋቢሳ በዚህ ዙሪያ አኖሊያዊ ጥላቻና ሐሰትን አጠነጠኑ እንጂ አጼ ዮሐንስም ብዙ ትግሬና አማራ በተለይ በሃይማኖት ክታብ ጉዳይ ገለዋል። አጼ ቴዎድሮስም ስልጣናቸውን ሊያሰፍኑ የጣሩት በዚያው በሰሜኑና ምዕራቡ ክፍል በውጊያ በግድያ ነው። ይህን መደበቅ ፋይዳ የለውም። አገር ማቅናት የሚባለው ወይም በአንድ ንጉሥና ማዕከላዊ ሥልጣን ስር አንድ ማድረግ በሁሉም አገር ኃይልን መሰረት ያደረገ ሂደት ነበር። ቢስማርክ አል ጋሪባልዲ፣ ትልቁ ፒተር አል ካተሪን፣ ጀንጂስ ካን አል ቄሳር ወዘተ በጊዜያቸው የነበረ ነውና መንገዳቸው ኃይልን መሰረት ቢያደርግ አያስደንቅም። የሚያስገርመውና የሚያስወግዘው ግን በ21ኛው ክፍለ ዘመን በደኑ አርባ ጉጉን፣ ቡራዩ አሶሳን፣ አጣዬን ደምቢዶሎ፣ ሻሸመኔና አዋሳን የፍጅት ማዕከል ማድረግ ነው። በዚህ በእኛ ዘመን የመንጫ ፖለቲካ አካሂዶ ሕፃናትን፣ አዛውንትን፣ ቄሶችን፣ ሼኮችን መጨፍጨፍና የእምነት ቦታዎችን ማቃጠል ነው። የሕዝብን የእርስ በርስ ፍጅት መጠንሰስና በሥራ ለማዋል መወራጨት ነው መወገዝ ያለበት። ሁሉም የጊዜውን እና የዘመኑን አሻራ ይዞ የሚነሳ ነውና በዴሞክራሲ ዘመን እንበልና ፋሽዝምን፣ ዘረኝነትን፣ ፍጅትን፣ ዘር ማጽዳትን ለማስፈን መጣሩ ነው ውጉዝ ሐራም ሊባል የሚገባው። የነገይቷ ዴሞክራሲያዊት ኢትዮጵያ ልትመሰረት የምትችለው በሐሰት ላይ በተራገበ ጥላቻና የጭቆናና የብልግና ሥርዓት ላይ ሊሆን አይችልም። በቄሮና ዘረኞች ስር ሆነ በትምክህተኞችና አምባገነኖች ስር ስርየት ለኢትዮጵያ አይመጣም። ያገር ጆሮ ሁሉ በጋራ ተደፍኖ መናገር ፋይዳ ቢስ ቃልን ማርከስ ከቶ በግፍ የገደለ በገፍ የመተረ በንጹሐንም ደም ራሱን ያጠበ ዛሬም ይከርፋል ነገም ይጠየቃል ፍትህ ካላገኘ የሰው ደም ይጮሃል። ሟቹ ዶክተር ዘውዴ ገብረስላሴ መለያ ወረቀታቸውን ወይም የጉብኝት ካርድ የሚባለውን ሲሰጡኝ ዶክተር ደጃዝማችና በኦክስፎርድ መመረቃቸውን አስፈረውበት በማየቴ በፊታቸው ሳቅ አምልጦኝ ነበር። የሱ ቅጣት ነው መሰል ዶክተር ኮሎኔል ኢንጂነር ፖለቲከኛ ፕሮፌሰር ዘረኛ መምህር መሳቂያ ፈልተውብናል። በወያኔ የቀበሌ ምርጫ ጊዜ ተወዳዳሪዎች ታፔላቸውን ዘርዝረውና ለጠፈው መሳቂያ ሆነውም ነበር። አጥቆ ሲነገር ምንም ትምህርት የማያስፈልገው ተብለው የተወሰዱት ጋዜጠኝነትና ፖለቲካኛነት መሆን ናቸው ብንል ስህተት አይሆንም። ያለኝ ዝንባሌ ዶክተር ኢንጂነር ፕሮፌሰር የሚለውን ታፔላ ሁሉ በአሁኑ ጊዜ ተጠቃሚዎቹ አፍረው ቢተውት ይሻላል ባይ ነኝ። የኔኔ አይነቶቹ ሹመትና ዲግሪ ቢደረደር ወይ ፍንክች ለሆነው አያስፈራራንምና ጥቅም የለውም። ኢህአፓ በሚባል ዩኒቨርሲቲ ገብቼ የተመክሮ ባለጸጋ ነኝና ምንም እንኳ ለዲግሪ ሳልደርስ ከዩኒቨርሲቲ አገዛዙ ቢያባረኝም የተመክሮ ዲግሪ ደርድር ያለው ሹሙ የደረደራቸው ዘረኛ ጀነራሎች ማንን ያስፈራሉ? የተማረ ማለት ምንድነውና ነው ባስተማራቸው ህዝብ ላይ የሚጀነኑትና እናውቀልሃለን የሚሉት? ከዚህ በፊት በዶክተሮቹ ላይ ቀናህ ሊሉኝ በከጀሉት የእናንተ ትችት ይቅርብኝ ለደንቁር ይቅር ባልማረው ተማረ የተባለው ሰው መሆን ካቃቶ ብዬ በግጥም መልሼላቸው ነበር። በሹሙና በአሜሪካኖቹ የማደናገር ዘመቻ ተባባሪ ሆነው ግንባር ቀደም ሆነው ኢትዮጵያን ለጥፋት የዳረጓት በአብዛኛው ራሳቸውን ዶክተር ፕሮፌሰር የተባሉት መሆናቸውን መታዘባችን አልቀረም። በሩዋንዳው ፍጅት ሁቱ በቱሲው ላይ ፍጅት እንዲያካሄድ የቀሰቀሱት ምሁሮች ናቸው። የአልጄሪያ አክራሪ ሙስሊሞች፣ የሶማሌ ጎጠኞችና ፍጅት ጋባዦች ወዘተ ምሁሮች ናቸው። በደቡብ ሱዳን ህዝብን የሚያጨርሱትና በሙስና አገሪቷን ያራቆቱት ሁሉም ሪያክ ማሻርም ሆነ ሳልቫኬር ዶክተር በሉን ባዮች ናቸው። ባለመንጫው የካታሩ ቀጥረኛ እንኳ ተምሮ የጨረሰው ትምህርትና ያገኘው ታፔላ ባይኖርም የሹሞቹ አጃቢ ዘረኞች በብዛት ታፔላቸውን መለጣጠፍ ልምዳቸው ሆኗል። በተለይም ወያኔ ዲግሪ የገዛ ዶክተር በመባል መሳቂያ መሳለቂያ ሆነው ስናይ ቆይተን ዛሬም ኢንጂነር ዶክተር በሉን ባዮቹ መሐይም ዘረኞች በምኒልክ ጊዜ ደነቆረ ዛሬም ቢነግሩት አይተማም እየተባለባቸው ነው። ያልነበረ አንጎል በሌለበት ቀረን በል ባለው አገዛዝና በይዘቱና አቅጣጫው ላይ ምንም ብሽታ አያስፈልግም። ኢትዮጵያን ማፈራረስና ህዝቧንም በጎሳ በሃይማኖት ማጨራረስ ነው ግባቸው። ኢትዮጵያን ለማጥፋት ለማደብዘዝ ባዕዳን ያላቸውን እቅድ ሊያሟሉ የመጡ ናቸው። በደከምንበት ተባብረውና ተደራጅተው የመጡብን ናቸውና አደገኝነታቸውን አቅሎ መውሰድ ከባድ ስህተት ይሆናል። የቀድሞ ስንኞችን በአዲስ ለመድገም በበኩላችን አቋማችን ያው ነው። ደምቢዶሎ እናቴ አባቴ ከሸዋ፣ አጎቴ ከወሎ፣ አያቴ ከአድዋ፣ ነፍሴ ኢትዮጵያ ሆነች ቅርጫ መሆን ትታ፣ ተጣልታ ከሹሞች ከቄሮ ከመንጋ፣ ኢትዮጵያውያን ነን እኛ ትላንትም ዛሬም ነገም። ሰንደቃችን ምንም ልጣፊ የሌለበት አረንጓዴ ቢጫ ቀይ፣ ነዘር አይደረስም እነ አብዲሳ አጋም እነ መንግስቱና ገርማሜን ዋይ እነ ገረሱ በላይ ዘለቀ፣ አሞራው ጉብነት፣ ፊታውራሪ ወርቁ፣ እነ ጥላሁንና ዋለልኝ፣ እነ ጣይቱና ጽጌ፣ ቆንጂትና ብላይ ሁሉ የተቀበሉት የተሰውለት ዛሬ ከቡት ሰንደቅ ዓላማችን ላይ የተጀመረው እኩይ የቂመኞች ዘመቻ ከወያኔ የተወረሰ ነው። እነ መለስ ዜናዊ የጫማችን ማዘቢያ እናደርገዋለን፣ ሰንደቅ ዓላማ ተራ ጨርቅ ነው ብለው በዚያውም የሰይጣን ምልክታቸውን ለጥፈውበታል። የዘንድሮዎቹ ደግሞ የአንድ ድርጅትን ባንዲራ ሊተኩ መሐይሞችን አስተማርተው እስከ ግድያ ደርሰዋል። አገዛዛቸው ጸረ ኢትዮጵያ ነው። በዝምታ ካየነው ሁሉም ከኛ ከኛ ስግብግቦች አገር ሊነጥቁን ነው እቅዳቸው። ሹሙ ኢትዮጵያን ይወዳል ወይም ኢትዮጵያዊነት ሱሳቸው ነው የሚሉትንም ሆኑ በምርጫ ሊያጅቧቸው የተነሱትም ኢትዮጵያን ለከፋ አደጋ አጋላጮች ናቸው። ታሪክና መጪው ትውልድ የሚጠይቃቸው ከሃዲዎች፣ ባንጃዎችና ማፈሪያ አንጃዎች ናቸው። ይህን መቀበልና ማመን አስፈላጊ ነው። ጠላትን ወዳጅ ብሎ አቅፎ ከመደናገር ጠላትን አውቆ አገርን ከውድቀት ለማዳን መደራጀትና መታገል ነው መፍትሄው። መንቃትና ፍርሃትን በድፍረት ማቸነፍ ይጠበቅብናል። ባፍ ተኩሶ ገዳይ የዘንድሮ ፋኖ ያልነው ባይኖር ይመረጣል። አገራትዎቹ ተደራጅተው እየታጠቁ እየተኮሱም ናቸውና እሱ ያመጣውን እሱ እስኪመልሰው ማለቱ ቆሞ የመጣውን በተሰጠን አቅምና ብልሃት ለመመከትና አርበኞች ደም አፍስሰው ያስረከቡንን አንድ አገር ለመጠበቅ ሳንታክት ዛሬውኑ መነሳት ይኖርብናል። አቋማችንን ስለሚያውቁት አንዴም በታሪካችን ኢትዮጵያን አሳልፈን ለግል ጥቅም ለፍርፋሪና ለበርጩማ እንዳልሸጥ ስለሚያውቁ ባላቸው አቅምና በመገናኛቸው ሬዲዮና ወዘተ ዘምተውብናል። ካዲዎችን አስተማርተውብናል። ሊቀመንበሮች ስም ነጣቂዎችንም ደግፈው ለቀውብናል። የሚጠሉን ኢትዮጵያን ስለምንወድ ነው። የማይወዱን አገራችንን ስለሚጠሉ ነው። ነውናም ይህንን ሁኔታ አይናችንን ጨፍነን አናይም አንልምና ለሁለገብ ትግል እንነሳ። ባንዳን ማሽሞንሞን ያብቃ። ከሃዲ ተለይ ነጋሪት ይጎሰም። ለአገራችን እንድማላት እንለቅላት፣ ወይም ተልካሾቹ እንደሚሉት አሁን እንፈጅላት። አስፈጁ ተፈጁ አይደል ያሉን ፋሽስቶችን ስለታገል ላሉትና ለመጪዎቹ የሚኖረን መልእክት ይህ ነው። ጎበዝ ተማሪ ነበርኩ፣ ከብቶቼን ምኒልክ ወረሰብኝ። ሁሉን አዋቂ ነበርኩ፣ ፉከራና መልእክት ምንም ጠቀሜታ የለውም። ይህን አደረግኩ ፈጸምኩ ለማለትማ ከሆነ የሞት አይፈሬ ጀግና የአባዎች ታሪክ ገና በቅጡም አልተጻፈም። የግል ኩራት መመንጨት ያለበት ለአገራችን ከሰጠነው ጥቅምና ግልጋሎት መስዋዕትነትና በጽናት ከተቀበልንላት መከራ ብቻ ነው መሆን ያለበት። የተወለድንባት ያደግንባት ምድር ክብር እሷ ለኛ ሕይወታችን ሳይቀር ከቶም ማትደፈር ሞተን ሳንቀበር። የእናት እናት አኩሪ ትልው ለዘላለም ሌላ አገር የለንም ከኢትዮጵያ በቀር። ከኢትዮጵያ እንታገል ውድቀት ለዘረኞች መንጋ። ይቀጥላል።
ያኔ እኔና አርገኝ እንዴት ዝም ይባላል ልሻን ሸብቦ የውርደትን ከሬ ደርቦ ደራርቦ እንዴት ችላ ይሏል ቀልብን ሸሰብስቦ ጉድ የማይገልጸው ጉድ ሲሰራ በደቦ አንድ ባንድ ገዳይ የዘመን ተሽቦ ጣቆ አንጭታችን አላላውስ ብሎን እንዴት ዝም ይባላል ልጆችን ሸሰብስቦ ቋርጦ የጣለ የዘመን ተሽቦ ጸጋችንን ገፎ ንጻነት አሽቦ መግዛትን በሚሻ የቀጠቀጠ በበደል መዶሻ እንዴት እንኖራለን ግርማችን ተገፎ በጎጠኛ መንጋ የተለተሉን በበቀላለንጋ ቋርጠው ሲጥሉን እንደ ቅርጫ ሽጋ እያየን በገቢር እንዴት ችላ ይሏል ይህን ያገር ነውር ዘመነ ግርምቢት እግራ የተጋባ ያሳየን ጀመረ ይህን የግፍ አይነት በነጋ በጠባ ንጻነትን ብሎ ህይወት በከፈለ አራያ በሆነታ ግሎባ ታገለ እንዴት ይጥፋ ደብዛው ሞረሽ እንዳንለው እንዴት ኮታልባ ይሁን ይሰወራ አድባሩ ካደገበት ቀየ ከመሃል የተደብሩ ለአገር ቤዛ መሆን ተቆጥሮ ካጥያት እንዴት ይበየናል ተከርችሞ መኖር በግረ ሙቀሰን ሰለት ወገንን የፈጁ በፍጹም ጭካኔ ህዝብን የመተሩ በግፍ ባረመኔ የሥራቱ ቁንጮ አማካሪ ሆነው እያየሁኝ ዋኔ ደብዛን የማጥፋት ግፍ በነጸጋይ ላይ አልችልም እኔ ዝም ማለት አንችልም የጸጋችንን ግፍ አይተን እንዳላየን ሰምተን እንዳልሰማን አይናችንን ጋርደን ጆሮአችንን ደፍነን ልሳናችንን ዘግተን አንችልም ዝም ማለት ይህን የግፍ ቁንጮ አይተን እንዳላየን ሰላምም አይሰጥም የጭካኔው ጣሪያ ታይቶ የማይታወቅ የሌለው አንሳያ የበደሉን ጥልቀት የጭካኔው አይነት እንዲያው በአጠቃላይ የሆነውን ኩነት ላሰበው ባንክሮ በስና መክንዮ ፈትሾ መርምሮ አውጥቶ አውርዶ በጣም አተኩሮ ዓለምን ያስክዳል ሰውን ያጸይፋል ፈቶ እስከ ወዲያኛው ይኮነ አሳቱ የደግና ውለታው ባርባጉ ጉወተር ባሰቦት ባሐረር ባሩሻ አቦ ሙሳ ባረካ አዋሳ በግፍ በጥካኔ ወገንን ያረዱ ያለን በለስጋት በነጻነት የኖሩ በነጻ ይሄዱ በደስታ በድሎት ውስኪና ጾማውን እያወራረዱ ያየን ባይናችን የጸጋይን በደል ከቶ እንዴት ይችላል እዝነ ህሊናችን እኔ እንጃ ያላማረኝም ረግፍን ማላይም የሐረማዊነት እጅጉን ቅጣጣ ይህ የግፍ ቁንጮ የሚወልደው ጣጣ አይቀርም ማምጣቱ የበዳይ ንጣ ይዋል ይደር እንጂ ፀሐይ እስኪወጣ ያኔ እኔን አርገኝ ይህ ሁሉ በደል ሰሚ ጆሮ ሲያገኝ